Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ ሐሙስ መጋቢት 23 2013 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። በቅድሚያ ግን ጥቂቶቹን እናሰማችሁ።
ሁላችንም በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ ምን እንደሚያዩ በቻልነው መጠን ራሳችንን ማስተማር አለብን።
ቲክቶክ ላይ በሚገኝ አደገኛ ውድድር ምክንያት ህይወቱ አደጋ ላይ የሆነው የ12 ዓመት ህፃን አስመልክቶ ካነጋገርናቸው ወላጆች መካከል አንዷ የሆነችውን ቤዛ ከንፈን የሰማችሁት። በማህበራዊ ሚዲያዎች የሚሰራጩ አደገኛ ጨዋታዎች ልጆች ላይ ያደረሱ ያሉትን አደጋ ሚዳስስ ሰፋ ያለ ዘገባ ይኖረናል።
አንዲት ሴት ቢዝነስ ከፍታ ሆነ የምታድረው ቢዝነሱ ወድቋል። አንዲት ሴት ከሰው ቤት ተቀጥራ ተበታማላሽ ሆነ የምትሰራው በኮቪድ ጊዜ ያሁን ስራ የለም።
አሁን ደግሞ የሰማችኋቸው ወይዘሮ ዮዲት አማሃ የማህበረሰብ ባለሙያ ናቸው። ሴቶችን ወደ አመራር ለማምጣት በሚደረጉ ጥረቶች ዙሪያ አነጋግረናቸዋል። ሰላም ጤና ይስጥልኝ እንደምን አመሻችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። በቤንሻንጉል ጉምዝ ክልል መተከል ዞን ዋና ከተማ ግልገላ አቅራቢያ ትላንት ረፋዱ ላይ በአውቶቡስ ላይ የታጠቁ ኃይሎች በከፈቱት ተኩስ የሰባት ንጹሃን ዜጎች ህይወት አልፏል። የጸጥታ ኃይሉ በአካባቢው ፈጥኖ በመድረሱ 10 ታጣቂዎችን መደምሰሱን የቤንሻንጉል ጉምዝ ክልል የኮማንድ ፖስት አስተባባሪ ሌተናል ጀነራል አስራት ዲኔሮ ዛሬ ለአሜሪካ ድምጽ ገልጸዋል። ኮማንድ ፖስቱ የአካባቢውን ጸጥታ የመመለስ ያቀደው ታጣቂዎችን በሰላም እጃቸው እንዲሰጡ ጥሪ በማድረግና እንቢያሉት ላይ እርምጃ በመውሰድ ነው። እስካሁን ድረስ 3500 ታጣቂዎች እጃቸውን የሰጡ ሲሆን የተሐድሶ ስልጠና እየወሰዱ ነው ብለዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። በደቡብ ክልል በሚገኙት በምዕራብ ኦሞ ዞን በንች ሸኮ ዞን ጉራ ፈርዳና በአማሮ ልዩ ወረዳ በተፈጠረው የጸጥታ ችግርና ጥቃቶች በርካታ ሲቪሎች መገደላቸውን የጸጥታ ኃይሎች መስዋዕታቸውን የክልሉ ምክትል ርዕሰ መስተዳደር አቶ ሩስቱ ይርዳው ዛሬ ማምሻውን በሰጡት መግለጫ አስታወቁ። ባለፉት 2 ቀናት በጉራ ፈርዳ ወረዳ 10 ሰዎች በአማሮ ልዩ ወረዳ ደግሞ ባለፉት 2 ሳምንታት ውስጥ 13 ሰዎች መገደላቸውን የአካባቢው የአይንማኞች ለአሜሪካ ድምጽ ተናግረዋል። የክልሉ ርዕሰ መስተዳደር በመግለጫቸው ላይ እነዚህ አካባቢዎች ተረጋግተዋል፣ ሰላምን መመለስ ተችሏል ቢሉ የአካባቢው ነዋሪዎች ግን ዛሬም የደህንነት ስጋት እንዳለባቸው ተናግረዋል። ዜናውን ያደረሰን ዮናታን ዘብዴስ ነው። በምዕራብ ወለጋ ዞን ባቦ ገምቤል ወረዳ ውስጥ ለተፈጸሙት የሰላማዊ ሰዎች ህይወት ለቀጠፉ ጥቃቶች መንግስት ኦነግ ሸኔ ብሎ የሚጠራቸውን ታጣቂዎች ከሷል። በጥቃቱ 28 ሰው መገደሉና ከ10 ሰው በላይ መቁሰሉን ባለስልጣናቱ አረጋግጠዋል። መጠሪያውን የኦሮሞ ነጻነት ሰራዊት እንደሆነ የሚናገረው ሸማቂ ቡድን የምዕራብ አዛዥ ነኝ ያለው የቡድኑ መሪ ግን ክሱን ለአሜሪካ ድምጽ አስተባብሏል። ብዛት ያላቸው ፍልሰተኞችን ጭኖ ወደ አውሮፓ ሲጓዝ የነበረ ጀልባ ሊቢያ ባህር ጠረፍ ላይ ገልብጦ 2 ሴቶችና 3 ህጻናት ሰጥመው ህይወታቸውን ማጣታቸውን የተባበሩት መንግስታት ድርጅት ባለስልጣናት አስታወቁ። ከትላንት በስቲያ ማክሰኞ በማዕከላዊ ሜዲትራኒያን ባህር መስመር ከደረሰው አደጋ አንድ የአሳ አጥማጅ መርከብና የሊቢያ የጠረፍ ጥበቃ ኃይሎች ደርሰው ወደ 77 የሚሆኑ ሰዎችን ማውጣት መቻላቸውም ተዘግቧል። ዩናይትድ ስቴትስ ደዋይ ካሊፎርኒያ በሚገኝ የመስሪያ ቤት ህንጻ ላይ 4 ሰዎች በጥይት ተገደሉ። ከተገደሉት መካከል አንዱ ህጻን ልጅ መሆኑን ተገልጿል። በሀገሪቱ ውስጥ በሁለት ዓመት ጊዜ ውስጥ እንዲህ ያለ የጅምላ ግድያ ሲፈጸም የትላንቱ ለሶስተኛ ጊዜ መሆኑ ነው። ከሎስ አንጀለስ በስተደቡብ ምስራቅ ባለችው ኦሬንጅ ከተማ ተኩስ የከፈተው አጥቂው ራሱና አንድ ሌላ ሰው በጽኑ መቅሰላቸው ታውቃል። ትላንት 11 ሰዓት ተኩል ላይ ፖሊሶች ተጠርተው ሲያደርሱ ባለ 5 ፎቅ ህንጻ ላይ ሲተኮስ እንደነበረ የተናገረው የከተማዋ ፖሊስ ተጠርጣሪ ጥቃት አድራሹ ወደ ሆስፒታል መወሰዱንም አመላክቷል። አጥቂው የቆሰለው በራስ መሳሪያ ይሁን ወይም በፖሊስ ተተኩሶበት እንደሆነ ግን አልተገለጸም። ፖሊሶች ከሟቾቹ መካከል አንድ ህጻንና አንዲት ሴት እንዳሉበት ከመግለጽ በስተቀርም ሌላ ዝርዝር አልሰጡም። የካሊፎርኒያው አገረ ገዢ ጋቪን ኒውሰንም በትዊተር ገጻቸው በዚህ ዘግናኝና ልብን በሚሰብር ጥቃት ለተጎዱ ቤተሰቦች ሁሉ ሀዘናችንን እንገልጻለን ብለዋል። የአውሮፓ ሀገራቶች ኮቪድ-19 ክትባት ዘመቻ በተገቢው መንገድ የተፋጠነ አለመሆኑን የዓለም የጤና ድርጅት አሳሰበ። በአህጉሪቱ ሀገሮች ከአምስት ሳምንታት በፊት 1 ሚሊዮን ገደማ የነበረው የአዲስ የኮሮና ቫይረስ ተጋላጮች ቁጥር በአሁኑ ወቅት 1.6 ሚሊዮን መግባቱንም ድርጅቱ አመላክቷል። የተከተቡት ሰዎች ቁጥር ከአጠቃላይ የህዝብ ብዛት 4% ብቻ መሆኑንም ጠቅሷል። በዚህ ጊዜ ውስጥ ቁጥራቸው ወደ 24,000 ገደማ የሚሆኑ ሰዎች በኮቪድ-19 ሳቢያ መሞታቸውን ነው ድርጅቱ አክሎ ያመላከተው። የዓለም የጤና ድርጅት የአውሮፓ ዳይሬክተር ዶክተር ሃንስ ክሉክ የአህጉሪቱ መሪዎች ክትባቱን አፋጥነው እንዲያዳርሱም አሳስበዋል። አድማጮች፣ ለምሽቱ ያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አማሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። አሜሪካን ሀገር ዴንቨር ክፍለ ግዛት ኮሎራዶ ከተማ ነዋሪ የሆነ የ12 ዓመት ህፃን ቲክቶክ በተሰኘ የማህበራዊ ትስስር ገጽ ላይ የሚገኝ ብላክአውት ቻሌንጅ ወይም ትንፋሽን የሚያዝ አደገኛ ውድድር ሲጫወት በደረሰበት አደጋ አሁን በህይወትና በሞት መካከል ይገኛል። ውድድሩ ተሳታፊዎች ትንፋሻቸውን በመያዝ ራሳቸውን እንዲስቱ የሚጠይቅ ሲሆን ህፃኑ ጆሹዋ ባደረገው ሙከራ ኦክስጅን ወደ ጭንቅላቱ እንዳይሄድ እንዳገደውና ራሱን ስቶ እንደተገኘ ወላጆቹ ለአሜሪካ ድምጽ ተናግረዋል። ይህንንና ሌሎች በማህበራዊ ሚዲያዎች ላይ የሚሰራጩ አደገኛ መልእክቶች በልጆች ላይ የሚያደርሱትን ጉዳት ይዤ ወላጆችና ባለሙያዎችን አነጋግሬያለሁ። ሙሉ ጥንቅሩን ሰምተን እንመለስ። የ12 ዓመቱ ጆሹዋ ኃይለ ኢየሱስ የ7ኛ ክፍል ተማሪና ለወላጆቹ ከመንትያ ወንድሙም በደቂቃ ቀድሞ የተወለደ የመጀመሪያ ልጅ ነው። ሎትሮ አብዝቶ ተጫዋች፣ ሙዚቃ የሚወድ፣ ምግብ ማፍሰል የሚሞክርና በቤተ ክርስቲያን ተሳትፎ የነበረው ጆሹዋ አሁን በሞትና በህይወት መካከል ከሆነ ሳምንት አስቆጠረ። ምክንያቱ ደግሞ ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ የተመለከተ ውድድር እንደሆነ ወላጅናቱ ፋሲካ እምሩ በሐዘን ትገልጻለች።
አንድሙ እንደሚነግረኝ የሆነ ካዩስ ነገር የተነሳ ምንድነው የሚሉት እኔ አላቅም ብላክ ቻሌንጅ ስላለ ያንን ቻሌንጅ መለማመድ ፈለገ መሰለኝ። አርሚ ሲያይ እንደ አርሚ መሆን ይፈልጋል። ያየውን አሁን ይሄ እድሜያቸው 12 ዓመት እንትን ዓለም ለመተዋወቅ በቃ የሚፈልጉበት ታይም ስለሆነ ይገር ናቸው። ሁሉን ነገር ለማወቅ አክቲቭ ናቸው። የኔ ልጆች ደግሞ አክቲቭ ናቸው። እና እንደዚ አይነት ሲል ያስጠነቀቀው ነበረ። ለዳድ ነው የምነግረው ምናምን ሲል እንደሚጣላው ይነግረዋል፣ እንደሚነግረን ከሆነ ማለት ነው። ስለዚህ ክርስቱም ተደብቆ ይህንን ነገር ሊለማመድ ሲል ይሄ አደጋ ደረሰበት።
ጆሹዋን በመጸዳጃ ቤታቸው ወድቆ ያገኘው መንትያ ወንድሙ ካሌብ ኃይለ ኢየሱስ ነው። በድንጋጤ ግራ የተጋባችው እናቱና የአካባቢው ሰዎች ተጋግዘው ዴንቨር በሚገኝ ሆስፒታል ቢወስዱትም ጆሹዋ እስካሁን አልነቃም። ዶክተሮቹም ጆሹዋ በህይወት የሚቆይበት ጊዜ ረጅም እንዳልሆነ ለወላጆቹ ነግረዋቸዋል።
እነሱ አሁንም ተስፋ ሰጥተውን አይደለም ምንሽ የራሳቸውን እውቀት ተናግረዋል። አይ አፕሪሼት እነሱ ለሚያረጉት ትሪትመንት ሁሉ አመሰግናለሁ፣ ቀታቸውንም አደንቃለሁ። ነገር ግን ለሰው የማይቻል ይልና ለእግዚአብሔር ይቻላል ብሎ ይቀጥልልናል። ስለዚህ እነሱ ስላልቻሉት ሁሉ ለሚችል ለእግዚአብሔር እየሰጠን ነው። ሁሉ እንደየሃይማኖቱ አንድ አምላክ ነው ነው ለእግዚአብሔር እየጮህ ነው ያለ ጊዜው ልጅ እንዳይሞትብኝ ጊዜ ስጡን እያልናቸው ነው። እነሱ አልቋል ብለዋል። እንደዚህ አይነት ክሪቲካል ችግር ያለበት ሆስፒታሉን ሊሚትድ ነው መቆየት ራሱ የሚችለው እንጂ ብዙ ጊዜም አልሰጡንም።
የልጃቸውን መዳን ከፈጣሪ ብቻ እየጠበቁ ላሉት ወላጆች በማህበራዊ ሚዲያ አማካኝነት የደረሰባቸው አደጋ ግን ሊቋቋሙት ከሚችሉት በላይ ሆኖባቸዋል።
አሁን ደግሞ ሸክም እኔ ከብዶኛል። የማልፍበት በጣም ከብዶኛል። ግን ሸክም እኔ የሚያክል ወደ እኔ ይዛቸው ነው ያለን ጌታ። እኔም ደግሞ ዛሬ ከበደኝ፣ እሱም እንደሰበከኝ ሸክም ይዤ ወደ ኢየሱስ መጥቻለሁ እና እግዚአብሔር መልካምን በዘመናችን ላይ ያደርጋል ብዬ እምነቴን እናገራለሁ።
በብዙዎች ዘንድ ብላክ አውት ቻሌንጅ በመባል የሚታወቅ ነው። ነገር ግን ከዚህ ቀደም ፓስ አውት ቻሌንጅ ወይም ራስን የመሳት ውድድር፣ ዘ ጌም ኦፍ ቾኪንግ ወይም ራስን ትንፋሽ የማሳጠር ጨዋታና የመሳሰሉ ስሞች የነበሩት ውድድር በተለያዩ ማህበራዊ ሚዲያዎች አማካኝነት ሰዎችን ለአደገኛ ውድድሮች የሚጋብዝ ጨዋታ ሲሆን የህፃናቶችን ህይወት አደጋ ላይ ሲጥል ጆሹዋ የመጀመሪያው አይደለም። ከአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ያገኘነው መረጃ እንደሚያመለክተው እንደ አውሮፓውያን አቆጣጠር ከ1995 እስከ 2007 ዓመተ ምህረት ባለው ጊዜ ውስጥ 82 ሰዎች በዚህ ውድድር ህይወታቸውን ሲያጡ አብዛኞቹ ከ11 እስከ 16 ዓመት እድሜ ያላቸው ህፃናት ናቸው። በጆሹዋ ላይ የደረሰው አደጋ ወላጆቹና ቤተሰቦቹን ብቻ ሳይሆን መላውን የኢትዮጵያ ማህበረሰብ ያስደነገጠና እጅግ ያሳሰበ ክስተት ነው። ለቤተሰቡ የቅርብ ጓደኛ የሆነችውና የ10 አመት ሴትና የ7 አመት ወንዶች ልጆች አሏት ቤዛ ክንፈ እስካሁን በጆሹዋ ላይ የደረሰውን ለማመን እንደከበዳት ትናገራለች።
ኃይለ ኢየሱስንና ፋሲካንም አቃቸዋለሁ። እኔ እንደውም የምለው እነሱ ኃይለየሱስ በጣም የኮምፒውተር ሰው ነው። እነሱ ላይ ይሄ ሀተን ካረገ እኛማ አላለው። ምክንያቱም እኔ እነሱ ለወላጅነት ምክር ብትፈልጊ የምትደውይባቸው አይነት ሰዎች ናቸው። በዚህ ጊዜ ስፔሻሊ ደግሞ አሁን በምንኖርበት አገር ብዙ ነገር ተዘግቶ ነው ያለው። ልጆች ብዙ ጊዜያቸውን የሚያሳልፉት ኢንተርኔት ላይ ነው። ትምህርታቸውም በኢንተርኔት ነው። ብዙ አክቲቪቲዎችም ስለተዘጋ ከትምህርትም በኋላ የሚያደርጉት ሌሎች ከትምህርት የተለየ አክቲቪቲዎች ኮምፒውተር ላይ ኢንተርኔት ላይ ነው ያሉት እና ከበፊቱ በላይ ብዙ ለኢንተርኔት ነገር ተጋልጠው ነው ያሉት ልጆቻችንን እና በጣም አስቸጋሪ ሁኔታ ነው ያለው ለኛም ለወላጆች ለልጆችም።
ቤዛ በማህበራዊ ሚዲያ አማካኝነት በጆሹዋ ላይ የደረሰው አደጋ ለሌሎች ወላጆች የማንቂያ ደውል እንደሆነም ትገልጻለች። በተለይ በኮሮና ወረርሽኝ ምክንያት ልጆች ለትምህርትም ሆነ ለመዝናኛ አብዛኛውን ሰዓታቸውን በኢንተርኔት ላይ የሚያጠፉ በመሆናቸው ጊዜያቸውን መገደብ፣ ምን እንደሚያዩ መከታተልና በየጊዜው ሐሳባቸውን ማወቅ ከምንጊዜም በላይ አስፈላጊ ነው ትላለች።
ሁላችንም በቀን በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ ምን እንደሚያዩ በቻልን መጠን ራሳችንን ማስተማር አለብን። እነዚህ ልጆች እኛም ሳናያቸው ምንድን ነው ሰርች እያደረጉ ያሉት? ስለምንድን ነው ማወቅ እየፈለጉ ያሉትን? ከልጆች ከጓደኞቻቸው ጋር ምንድን ነው የሚያወሩት የሚለውን ነገር በጣም መከታተል እንዳለብን አስባለሁ።
እንደ ፌስቡክ፣ ትዊተር እና ጉግል የመሳሰሉ ግዙፍ የማህበራዊ ትስስር ኩባንያዎች በድረ ገጾቻቸው ላይ የሚያሰራጯቸው መረጃዎች በህብረተሰቡ ላይ እያደረሱ ያለውን ጥፋት ለመቀነስ የአሜሪካ ምክር ቤት አባላት ርብርብ ላይ ናቸው። ባለፈው ሳምንት የኩባንያዎቹ ባለቤቶች በምክር ቤቱ ቀርበው ቃላቸውን እንዲሰጡ በተደረገበት ወቅትም የሪፐብሊካን ተወካይዋ ካቲ ማክሞሪስ ሮጀርስ ኩባንያዎቹ ለልጆች አደጋ የሆኑ መምጣታቸውን አስረግጠው ተናግረዋል።
Your platforms are my biggest fear as a parent. I'm a mom of 3 school-aged kids. It's a battle for their development, a battle for their mental health, and ultimately, a battle for their safety.
እንደ ወላጅ የእናንተ የተስስር መድረኮች ትልቁ ፍርሃቴ ናቸው። 3 እድሜያቸው ለትምህርት የደረሱ ልጆች አሉኝ። ለእድገታቸው፣ ለአይምሮ ጤናቸውና ለደህንነታቸው አስጊ ነው። አልጎሪዝማቹ ወይም በቡድን የምትበድቡት ነገር በደንብ ተከታትየዋለሁ። ወዴት እንደሚያመራቸውም አይቻለሁ። ያስፈራል። ይህ ደግሞ የእኔ ስሜት ብቻ አይደለም።
በዛም በቀጣይ ወላጆች ማድረግ ያለባቸው ነገር ልጆቻቸውን በማህበራዊ ሚዲያዎች ከሚሰራጩ አደገኛ መረጃዎች የሚጠብቅና የሚከልል ህግ እንዲወጣ መንግስታት ላይ ግፊት ማድረግ ነው ትላለች።
እንደውም ከሌሎች ወላጆች ጋር ተነጋግረን ምንድነው ማድረግ የሚገባን ይሄ ነገር መንግስት ጋር ደርሶ እነዚህ ኢንዱስትሪ ኢንተርኔት ካምፓኒዎችን አፕስ ዴቨሎፕ የሚያደርጉ ሰዎችን ምን ማድረግ አለባቸው የሚለውን ነገር ፎርስ ለማድረግና ድምጻችንን ስታኒ ወደሚወስኑ ደረጃ ላይ ለማድረስ ወደፊት የምንሰራው ነገር ነው። አክሽን መወሰድ አለበት።
ያስከሚሆን ግን ልጆቹን የመጠበቅ ኃላፊነት አሁንም ወላጆች ጋር ይወድቃል። ይህ ኃላፊነት ታዲያ ምን መምሰል አለበት ስንል ለበርካታ አመታት አትላንታ ውስጥ መምህራንን በማሰልጠንና በልጆች ዙሪያ በመስራት የሚታወቁ ን ወይዘሮ ብሌን ተክሉን ጠይቀናቸዋል።
ወላጆች ኮምፒውተርንም ሆነ በስልክም የሚመጡት ፕሮግራሞች ተከታትለው ሰዓትና ወቅት ወስነው እዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት የሚጀምር ነገር ነው። ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መጥቶ የሚገልጽ ዌብሳይት አለ። ሁሉንም አይዘረዝርም፣ ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው። እንግሊዝኛ ነው። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀል ወላጆች ይሄን አይነት መንገድ አላቸው። የልጆቻችን ጓደኞቻችን በጣም በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅም ነው የሚሰማው። ልጅ ያጠገብ ማን ያለው ብሎ መጠየቅ ግዴታችን ነው።
ወይዘሮ ብሌን አክለው በወላጆችና በልጆች መካከል ግልጽ የሆነ ግንኙነት መኖር መሰረታዊ ጉዳይ መሆኑንም ያሰምሩበታል።
አንደኛ በቤታችን እንገኝ። አባትም ሆነን እናትም ሆነን ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ ከሆነ ብሎ የሚናገረው። ሶስተኛ እንቢ አይሆንም ተው የሚባለውን እንቆጣ። አስረዳኝ ለምን እስቲ እኔን አሳየኝ ብለን ተማሪ መስለን የመቅረብ ግዴታ አለብን። እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠኑ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። አይናችንና ጆሮአችን ከልጆቻችን ከሚያደርጉትና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳዩኝ፣ እኔን አስተምረኝ፣ እስቲ አሳዩኝ። ይሄማ እንዴት ደስ ይላል! እንዲህ አብረን እሺ፣ ዳንስ ነው ደንስ፣ እስቲ ደንሺ። ይሄ ግን አየር መያዝ እንዲህ ያለው ነገርማ በጣም የተለየ ነገር ነው። በጎ በጎውን መባት ይቻላል።
የጆሹዋ በህክምና መዳን ተስፋ እንደሌለው የተነገራቸው ወላጆች ፋሲካና ኃይለ ኢየሱስ ግን በእምነታቸው ተስፋ አልቆረጡም። በርካታ ኢትዮጵያውያንም ጆሹዋ በተኛበት የሆስፒታል ቅጥር ግቢና በእያሉበት በጸሎትና በገንዘብ እያገዟቸው ነው። ጎን ለጎንም በልጃቸው የደረሰው በሌሎች እንዳይደርስ ወላጆች ልጆቻቸውን እንዲጠብቁ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ Fairfax, Virginia. በጆሹዋ ላይ የደረሰውን አደጋ አስመልክቶ ሐሳባቸውን ያካፈሉንን ወላጆችና ባለሙያዎች እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። የዛሬ እንግዳችን የማህበረሰብ ሳይንስ ባለሙያ የሆኑት ወይዘሮ ዮዲት አማሃ ናቸው። ወይዘሮ ዮዲት ላለፉት 28 ዓመታት በዚህ በአሜሪካን ሀገር በሴቶችና ብቻኛ ስደተኛ ህጻናት ላይ ሲያገለግሉ የቆዩ ሲሆን የጾታ እኩልነትን በተመለከተ ከፍተኛ እንቅስቃሴዎችን ያደርጋሉ። በተለይም ባለፉት 4 ዓመታት በአሜሪካ በፊላዶልፊያ ግዛት ለኢትዮጵያ ኮሚኒቲ የአእምሮ ጤናን በተመለከተ ሰፊ ተሳትፎ እያደረጉ ይገኛሉ። ዛሬም ከአሜሪካ ድምጽ ጋር የዘንድሮ ዓለም አቀፍ የሴቶች ቀን ኮቪድ-19 ባጠላበት ዓለም ውስጥ ሴቶችን ለአመራር ማብቃትና እኩልነትን ማሳካት በሚለው መሪ ቃል ዙሪያ ከኤደን ገረመው ጋር ቆይታ አድርገዋል። ቆይታቸው ዮዲት አማሃ ኮቪድ-19 በኢትዮጵያን ሴቶች ላይ ስላደረሰው ጫና ከሚያብራሩበት ይጀምራል።
ለኛ አይነት አገሩ በተለይ ውስብስብ ያለ የሴቶች ታሪክ ያለው ሀገር ማለትም ሁለት ኤክስትሪም ነው በኛ ሀገር የሴቶች ታሪክ። በአንድ በኩል በነገስታትም በኃላፊነትም በጦር ሜዳም አርበኝነት በፓርላማ ውስጥ በብዙ ረድፍ የኛ ሴቶች ከዘመናት በፊት ሲሳተፉ የነበሩ ዓለም ላይ ሴቶች እንደዛ በማይሳተፉበት ጊዜ የኛ ሴቶች ሲሳተፉ የነበሩና ክብር ቦታ ያላቸው ናቸው። በሌላው በኩል ደግሞ ህፃናትን በመዳር የትምህርት ዕድል በመንፈግ ገፋ ብለው ደግሞ የሄዱትን የደሞዝ እኩልነት የሌለበት ጾታዊ ጥቃት በጣም በጣም የሚገንበት እና በህግም በፍርድም በህገ መንግስት ውስጥም ደግሞ ያልተካተተ ሴትን መብት በጣም የሚጥስ ደግሞ አንድ ሌላ ወገን ደግሞ አለ። አሁን ይህን ሁሉ አይተን ኮቪድን በምንመለከትበት ጊዜ ሴቶቻችን ስራ ዘርፍ ባሉበት ጊዜ ብዙዎቹ የጤና ጥበቃ ረድፍ ውስጥ ነው ያሉት። ዋናው በኮቪድ ደግሞ በጣም የተመታው ያረድፍ ነው። ስለዚህ ብዙዎቹ ሴቶች አንድ እጅግ በጣም ብዙ ሰዓትን በሚሰሩበት ጊዜ ቤት ውስጥ ያለውን ስራና ቤት ውስጥ ያለውን በኬርቴከር ወይም በረዳትነት የሚሰሩበት በሙሉ ተጎድቶባቸዋል። በሁለተኛ ደረጃ ደግሞ በአገልግሎት ዘርፍ ውስጥ በጣም ብዙ ስራ ብዙ ሴቶች ተሳትፈው ነው የሚሰሩት እና የአገልግሎት ስራ ሁሉ በኮቪድ ጊዜ ተቋርጧል። አንዲት ሴት ቢዝነስ ከፍታ ከሆነ የምታድረው ቢዝነሱ ወድቋል። አንዲት ሴት ከሰው ቤት ተቀጥራ በተመላላሽ ከሆነ የምትሰራው በኮቪድ ጊዜ ስልጠና ወይንም የተለያዩ የስራ እድገትን የሚያሰጡ ፕሮግራሞች ሁሉ በኮቪድ ጊዜ ተቋርጠው ነበር። ወደ 64% ነው የሴቶቹ በኢትዮጵያ ውስጥ ሌኦፍ የገጠማቸው በስራ አለም ላይ።
ኮቪድ-19 ሴቶችን ወደ አመራር ማምጣት ላይ የሚያሳድረው ጫና ምንድን ነው? እነዚህ ወደ አመራር የማምጣት ጉዳዮች እስካሁን የተደረጉ ጥረቶች ስኬታማ መሆን ያልቻሉት ስለምንድን ነው?
ስኬታማ መሆን አልቻሉም ብዬ ደፍሬ ለመናገር አልችልም። ምክንያቱም በአሁኑ ሰዓት ወደ 50% ፖለቲካል ካቢኔት ውስጥ እና በብዙ ነገር ወደፊት የሄድንባቸው ረገዶች አሉ። በብዙ መስሪያ ቤቶች ብዙ ሴቶች፣ በብዙ ኤንጂኦዎች ብዙ ሴቶች እየመሩ ነው ያሉት፣ ፕሬዚዳንታችን ሳይቀር። ስለዚህ በአንድ በኩል የኛ ሀገር እጅግ በጣም ጥሩ ሰርቷል። ብዙ በፖሊሲ ደረጃ ሴትን የሚመለከት ብዙ ነገር ቦታ ላይ እየዋለ ነው። ከቤጂንግ ስብሰባ ጀምሮ የሴቶች መስሪያ ቤቶች እየተከፈቱ ነው ያሉት። እኛ ሀገር የሴትና የልጆች ሚኒስቴር አለ፣ የውመን ዘፌር የሴቶች ስራን የሚመለከት መስሪያ ቤት አለ። በፖሊሲ ደረጃ ብዙ ነገር ወጥቷል። በህግ ደረጃ ብዙ ቦታ ላይ በወንጀል የሚያስቀጣ እንዲሮ ገብቷል። ትልቁ ችግር ሆኖ የታየው ያንን ነገር እንዴት ነው ወደ መሬት ልናወርደው የምንችለው? እነዚህ ነገሮች በእያንዳንዱ ግለሰብ የኔ ነው፣ የሴት ልጅ ችግር የኔ ችግር ነው ብሎ የራሱ አድርጎ መውሰድ መቻል አለበት። ፖሊሲዎቹ መሬት ላይ መውረድ እንዲችሉ፣ ትምህርቶቹ መሬት ላይ መውረድ እንዲችሉ፣ ብዙ መንገድ ሴቷን ጥፋተኛ የሚያደርግ አይነት መልእክቶች ይተላለፋሉ። እነዛ መልእክቶች የሚተላለፉበት ጊዜ ሴቷን ድምጿን ነው የሚይዘው፣ አንደበቷን ነው የሚይዘው።
ኢትዮጵያውያን ሴቶች በዚህ ወቅት ያጋጠማቸው ነገር ኮቪድ ብቻ ሳይሆን ግጭቶች ናቸው። ግጭቶች በተለያዩ አካባቢዎች እየተነሱ ነው። በዚህ ምክንያት ደግሞ እጅግ በጣም ብዙ ሴቶች እና ህጻናቶች ሀገር ውስጥም ሆነ እንዲሁም ድንበር ተሻግረው ለመፈናቀል ተጋልጠዋል። በግጭቶች ሳቢያም ደግሞ ሰፊ የሆነ ጾታዊ ጥቃቶች እየደረሱ መሆኑን ይሰማል። እና ይሄስ ምን አይነት ተጽዕኖ አምጥቷል?
መቼም ሁልጊዜ ዓለም ላይ እንደዚህ አይነት ግጭት በሚመጣበት ጊዜ መጀመሪያ አደጋ የሚደርስባት ሴት ነች፣ ከሴት አልፎ ልጆቿ ናቸው። እና አሁንም በእኛም ሀገር ውስጥ ባለው የተለያየ የፖለቲካ የሃይማኖት ችግሮች በተፈጠረው ግጭት ትልቅ ችግር እናቶቻችን፣ እህቶቻችን፣ ልጆቻችን ላይ ነው የደረሰው እና ብዙ ልጆች እና እናቶች ተደፍረዋል፣ ተሰደዋል። እና አሁን ያ ምንድን ነው የሚያመጣው? እንግዲህ ለእሷን ለደረሰባት ብቻ ሳይሆን ትውልድን የሚነካ ጉዳት ነው ያለው። ህይወቷን በሙሉ ጠባሳ ነው የምትይዘው። ያ ጠባሳ የአእምሮ ችግርን እሷ ላይ ብቻ ሳይሆን ልጆቿም ላይ ነው የሚያመጣው። ጀነሬሽን ወይም በአንድ ትውልድ የሚቆም አይደለም።
እንግዲህ ዘንድሮ ኮቪድ-19 ባጠላበት ዓለም እንደተባለው ይሄንን አሸንፎ ለመውጣት መደረግ አለባቸው የምትያቸው የመፍትሄ ሀሳቦችስ ምንድን ናቸው?
ደረግ ያለባቸው ነገሮች በኮቪድም ይሁን ከኮቪድ በኋላ ግንዛቤ፣ የሴት ልጅ ድምጿ የሚሰማበት፣ የሴት ልጅ ጥቃት ፍጹም የሚጠፋበት፣ የሴት ልጅ መብቷን ገፍታ የምታውቅበት፣ ኃላፊነት ከቤት ጀምሮ እስከ መስሪያ ቤት ድረስ የትምህርት እድል የምታገኝበት እውቅና የሚሰጥባት መንገድ አሁን ወርልድ ባንክም 2020 ገንዘብ ሰጥቷል። በሳይንስ በቴክኖሎጂ በማኔጅመንት ሴቶች ብቻ በተመለከቱ ስኮላርሺፕ አግኝተው በዛ ዘርፍ እንዲሰለጥኑ ወደ ከፍተኛ ቦታ እንዲያደርሳቸው እድል የሚሰጥ ገንዘብ ለመንግስት መጥቷል። ዩኤን ደረጃ ደግሞ ቢዝነስ የሚያስጀምር ገንዘብ እና ተግባር እጅ የሆኑ ነገሮች የሚማሩበት እንደገና ገንዘብ መጥቷል። እነዚህን የምናገኛቸው ሪሶርስ እንዴት አድርገን ነው ወደ ህብረተሰቡ አድርሰን ሴቶቻችንን ልናጠናክር የምንችለው? በፖሊሲ ደረጃ እንዴት አድርገን ነው ልናናብብ የምንችለው? ወረቀት ላይ የምናሰፍረውን ነገሮች ህዝቡን ከቀበሌ አንስቶ ከሰፈር ከድር ጀምሮ እንዴት አድርጎ ነው ሁለቱም ማናበብ ሊቻል የሚችለው? በፍርድም ደረጃ ደግሞ እንዴት ነው በሚጎዱበት ጊዜ በወንጀል ደረጃ ሊቀጣ የሚችለው? ነው አሁን የአንድ አመት ስራት የሁለት አመት ስራት ታስሮ ነው የሚወጣው። የሚወጣበት ጊዜ እዛው ሰፈር ስለሚመለስ እንደገና ያ ሰው ለባሰ ጉዳት የማድረስ እድሉ ኃይለኛ ነው። ያ እንዳይሆን ምን አይነት ፕሮቴክሽን ነው ያለው? በጃ ደግሞ እንዴት ነው አጠናክረን ሁለተኛ እንዳይደገም ልናደርገው የምንችለው? እና እሱን በተመለከተ ነገር ከሰራንበት ይሄ ኮቪድ ዛሬ ያጠቃልን 10 አመት ወደኋላ የወሰደንን 10 አመት አራምደን ወደፊት መሄድ የምንችልበት ደረጃ ሊፈጠር ይችላል።
ወይዘሮ ዩዲት እናመሰግናለን ከአሜሪካ ድምጽ ጋር ለነበረሽ ቆይታ።
እኔም እጅግ በጣም ነው የማመሰግነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አምሽት ስምንሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት።